ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የዛሬ መስከረም 1 2017 ዓ.ም ስርጭታችን ጀመረ። ውድ አድማጮቻችንና ተመልካቾቻችን እንኳን ለኢትዮጵያን አዲስ ዓመት በሰላም አደረሳችሁ። በዓሉን ከሚመለከቱ ዘገባዎች በተጨማሪ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ ይዘናል። ከተካተቱት መሰናዶች መካከል ለአሜሪካ ፕሬዚደንትነት የሚፎካከሩት የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ እና የዲሞክራቲክ ፓርቲ ተፎካካሪያቸው ካማላ ሃሪስ ትናንት ምሽት የፊት ለፊት ክርክር አድርገዋል።
Clearly, I am not Joe Biden, and I am certainly not Donald Trump. And what I do offer is a new generation of leadership for our country.
እኔ እንግዲህ ጆ ባይደን አይደለሁም፣ በርግጥም ደሞ ዶናልድ ትራምፕም አይደለሁም። እኔ ለሀገራችን የሚበጅ የአዲስ ትውልድ አመራር ይዤ ነው የቀረብኩት። የእንችላለን እምነት ሰንቄ ነው የመጣሁት። ሁሌም የአሜሪካን ህዝብ በንቀት ከማንኳሰስ ይልቅ ልናሳካ በምንችለው ላይ እምነት ይዤ የቀረብኩ ሰው ነኝ።
They've destroyed the fabric of our country. Millions of people let in.
የሀገራችንን ስሪቷን አፍርሰውታል። በሚሊዮኖች የሚቆጠሩ ሰዎች እንዲገቡ ተደርጓል።
ዝርዝሩ ጉዳይ በምሽቱ ተካትቷል። እንደምንላችኋል፣ እንደምናምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። የዛሬ ዝግጅታችን ዋና አዘጋጅ አሉላ ከበደ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንኳን አደረሳችሁ። በዩናይትድ ስቴትስ በመጪው ህዳር 5 በሚካሄደው ፕሬዝደንታዊ ምርጫ የሚፎካከሩት ምክትል ፕሬዝደንት ካማላ ሃሪስ እና የቀድሞው ፕሬዝደንት ዶናልድ ትራምፕ ትላንት ማክሰኞ ማታ ለመጀመሪያ ጊዜ በአካል ተገናኝተው ወሳኝ የሆነውን ክርክራቸውን አካሂደዋል። እጩዎቹ በኢኮኖሚ፣ በጽንስ ማስወረድ መብቶች፣ በስደት፣ በእስራኤልና በሐማስ ጦርነት እንዲሁም ሩሲያ በዩክሬን ላይ ባደረገችው ወረራና እንደ አውሮፓ አቆጣጠር ጥር 6 2021 በምክር ቤቱ ህንጻ ላይ የተፈጠረውን ሁከት ጨምሮ ቁልፍ በሆኑ ጉዳዮች ላይ ተከራክረዋል። ትራምፕ በሐሰት ያለፈው የ2020 ምርጫ ተጭበርብሯል ይላሉ በሚል የሚቀርብባቸውን ውንጀላ እያጣጣሉ ሲናገሩ፣ ሃሪስ ደግሞ እንደ አውሮፓ አቆጣጠር በ2020 ትራምፕ ሽንፈታቸውን ለመቀበል እምቢተኛ መሆናቸውን በመጥቀስ ነቅፈዋቸዋል። አድማጮች፣ በዚህ ዙሪያ የተጠናቀሩ ዘገባዎች በምሽቱ የዜና ትንታኔ መጽሔቶች ይቀርባሉ። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር መስከረም 11 2001 ወደ 3000 የሚጠጉ ሰዎችን የገደለውን የአልቃይዳ የአሰቃቂ የሽብር ጥቃት 23ኛ ዓመት ዛሬ ረቡዕ አስባለች። የተጎጂው ቤተሰቦች በኒውዮርክ አደጋው በደረሰበት ስፍራ ተሰብስበው በወደሙት የዓለም ንግድ ማዕከል ህንጻዎች ህይወታቸው ያለፉትም ህንጻዎች የቀድሞ ቦታ ህይወታቸው ያለፉትም ሰዎች አስበዋል። በመታሰቢያው ስነ ስርዓቱ ላይ ፕሬዚደንት ጆ ባይደንና ምክትል ፕሬዚደንት ካማላ ሃሪስ ከቀድሞው ፕሬዚደንት ዶናልድ ትራምፕና ከቀድሞው የኒውዮርክ ከንቲባ ማይክ ብሉምበርግ ጋር ተገኝተዋል። ፕሬዚደንት ባይደን እና ምክትላቸው ካማላ ሃሪስ እንደ አውሮፓ አቆጣጠር በመስከረም 11 የወደቁ አውሮፕላኖች አደጋ ባደረሱባቸው ሌሎች ቦታዎችም እለቱን በሚያስበው ስነ ስርዓት ላይ ተገኝተዋል። ባይደን በአደጋው የተሰዉትን 2977 ሰዎች ህይወት በማስታወስ አሸባሪዎች የአገሪቱን መንፈስ መስበር እንዳልቻሉ አጽንኦት በመስጠት ተናግረዋል። የኢትዮጵያ አየር መንገድ ወደ ኬንያ ዋና ከተማ ናይሮቢ የሚያደርገውን በረራ መስተጓጎሉን ዛሬ አስታወቀ። በረራው የተስተጓጎለው በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በመካሄድ ላይ በነበረው የሰራተኞች ስራ ማቆም አድማ ሳቢያ መሆኑን አየር መንገዱ ዛሬ ረቡዕ በቀድሞው ትዊተር በአሁኑ ኤክስ ላይ ባሰፈረው መልእክት ጠቅሷል። የኢትዮጵያ አየር መንገድ ለተፈጠረው መስተጓጎልና ችግር ከልብ ይቅርታ ይጠይቃል ሲልም በመልእክቱ አስፍሯል። የአየር ማረፊያው ሰራተኞች አድማ የተቀሰቀሰው የኬንያ መንግስት አውሮፕላን ማረፊያው በአንድ የህንድ ኩባንያ እንዲተዳደር የታቀደውን የክራይ ስምምነት አስመልክቶ ያደረጉትን ተቃውሞ ተከትሎ ነው ሲሉ የብዙሃን መገናኛ የሚዲያ አውታሮች ዘግበዋል። አሁን ማምሻውን በደረሰን ዜና ሰራተኞች ከመንግስት ጋር ባደረጉት ድርድር የስራ ማቆም አድማውን ለማቋረጥ መወሰናቸውን አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የብሪታንያው የውጭ ጉዳይ ሚኒስትር ዴቪድ ላሚ ዛሬ ዩክሬን ዋና ከተማ ኪቭ ገቡ። የውጭ ጉዳይ ሚኒስትሮቹ ኪቭ የገቡት ዩክሬን በሩሲያ ኢላማዎች ላይ የረጅም ርቀት ሚሳይሎችን መጠቀም እንዲፈቀድላት ምዕራባውያንን በመጎትጎት ላይ ባለችበት ወቅት ነው። ብሊንከን ወደ ዩክሬን ከማምራታቸው አስቀድሞ ለንደን ውስጥ በሰጡት መግለጫ ኢራን የአጭር ርቀት ባለስቲክ ሚሳይሎችን ለሩሲያ ሰጥታለች፣ ይህም ጦርነቱን በከፍተኛ ሁኔታ እንዲባባስ የሚያደርግ እርምጃ ነው ሲሉ ኢራንን ከሰዋል። ዩክሬን ዩናይትድ ስቴትስና አጋሮቿን የሩሲያን ኢላማዎች ለማጥቃት የሚያስችላትን የረዥም ርቀት መሳሪያዎችን ስትጠይቅ ቆይታለች። ሩሲያ በቅርቡ አዲስ የጦር መሳሪያ አግኝታለች መባሉ ከተሰማ ወዲህ ደግሞ ዩክሬን ጥያቄውን አጥብቃ ትገፋበታለች የሚል ግምት አሳድረዋል። ባይደን ዩክሬን ራሷን ለመከላከል በድንበር በኩል ወደ ሩሲያ ዘልቀው የሚገቡ ከዩናይትድ ስቴትስ የተሰጧትን ሚሳይል ላታል። ይሁን እንጂ ግጭቱ የበለጠ እንዳይባባስ ስጋት በመፍጠሩ የሚሳይሎቹ የተኩስ ርቀት መጠን በእጅጉ ተገድቧል። በደቡባዊ ጋዛ ሰርጥ የተጎዳውን ወታደር ለማውጣት የተላከ የእስራኤል ወታደራዊ ሄሊኮፕተር ተከስክሶ ሁለት የእስራኤል ወታደሮች ሲሞቱ 7 ሰዎች ቆስለዋል ሲል የእስራኤል ጦር ዛሬ ረቡዕ አስታውቋል። ስለ አደጋው የተደረገው የቅድሚያ ምርመራ አደጋው የተከሰተው በጠላት ተኩስ አለመሆኑን አመልክቷል። ሄሊኮፕተሩ የተከሰከሰው በራፋ አካባቢ የቆሰለ ወታደር ለማውጣት ሲሞክር ነው። እስራኤል በዌስት ባንክ ቱባስ ከተማ ባካሄደችው የአየር ድብደባ ቢያንስ 5 ሰዎች ሞተዋል። የጦር ሰራዊቱ ጥቃት በታጠቀ የአሸባሪ ቡድን ላይ ያነጣጠረ ነው ብለዋል። በሌላኛው የዌስት ባንክ ክፍል የእስራኤል ኃይሎች በቱካርም የስደተኞች መጠለያ ካምፕ ውስጥ ታካሚዎችን ሲያጓጉዙና ህጻናትን ከስፍራው ሲያወጡ የነበሩ የማህበሩን 5 የአደጋ ጊዜ ምላሽ ሰጪ ሰራተኞችን አስረዋል ሲል የፍልስጤም ቀይ ጨረቃ ማህበር አስታውቋል። በሌላም በኩል ዩናይትድ ስቴትስ የዜጋዋን ሞት ተከትሎ እስራኤል የዌስት ባንክ ዘመቻዎቿን እንድትቀይር አሳስባለች። በመጨረሻም የማሊ ወታደራዊ ጁንታ የፈረንሳይኛ ቋንቋ ቴሌቪዥንን ለሶስት ወር አገደ። የማሊ ወታደራዊ ጁንታ ቲቪ 5 ሞንዴ ወይም ተብሎ የሚጠራውን በፈረንሳይኛ ቋንቋ የሚሰራጭ የቴሌቪዥን ጣቢያ ለሶስት ወራት አገደ። ገዢው የማሊ ወታደራዊ መንግስት የቴሌቪዥን ጣቢያውን ያገደው በዜና ዘገባው ላይ ሚዛናዊነት የጎደለው በመሆኑ ነው ሲል መንግስታዊው የመገናኛ ብዙሃን ተቆጣጣሪ መስሪያ ቤት መግለጹን ኤኤፍፒ ዛሬ ረቡዕ የደረሰውን መግለጫ ጠቅሶ ዘግቧል። ከፍተኛ የኮሚኒኬሽን ጉዳዮች ባለስልጣን የቴሌቪዥን ጣቢያው በሰሜናዊቷ ቲንዛ ዋቴን ከተማ በሰው አልባ አውሮፕላኖች በተፈጸመ ጥቃት በጥቂቱ 15 ንጹሐን ዜጎች መሞታቸውን ሲዘግብ የማሊ ጦር ስለ ክስተቱ ያለውን አስተያየት አላካተተም ሲሉ ተችተዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ ዝግጅቶቻችን ወደ ሀብታሙ ስዩም።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 1 2017 ዓ.ም ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። የማኅበራዊ ገጽና የበይነ መረብ አቀናባሪያችን አበባየው ገበያው ናት። በመቀጠል ወደ ዕለቱ አብይ ጉዳይ እንሻገራለን። በህዳር ወር በሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሚፎካከሩት የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ እና የዲሞክራቲክ ፓርቲ ተፎካካሪያቸው ካማላ ሃሪስ ትናንት ማክሰኞ ምሽት በኤቢሲ ቴሌቪዥን አስተናጋጅነት የቴሌቪዥን ክርክር አካሂደዋል። ኢሚግሬሽን፣ ጽንስ ማስወረድና የውጭ ፖሊሲን በመሳሰሉ ጉዳዮች ላይ ተከራክረዋል። ፔንሰልቬንያ ፊላደልፊያ ከተማ ውስጥ የተካሄደውን የሁለቱን እጩ ተፎካካሪዎች የመጀመሪያ ክርክር የተከታተለው የአሜሪካ ድምፁ ስቲቭ ሄርመን ያስተላለፈውን ዘገባ ቆንጅት ታየ ወደ አማርኛ መልሰዋለች።
ዶናልድ ትራምፕ እና ካምላ ሃሪስ ከትናንት ማታ በፊት በአካል ተገናኝተው አያውቁም። እናም ትናንት ኤቢሲ ኒውስ ቴሌቪዥን ባስተናገደውና ታዳሚ ባልተገኘበት ክርክር በ2 ሜትር ርቀት ቆመው ሙግታቸውን አካሂደዋል። ክርክሩ ባስተናጋጁ ኤቢሲ ኒውስ እና በሌሎችም ጣቢያዎች በመጪው ምርጫ ድምጻቸውን እንደሚሰጡ ለሚጠበቁት በብዙ 10 ሚሊዮኖች የተቆጠሩ አሜሪካውያን ተላልፏል። ምክትል ፕሬዚደንት ካማላ ሃሪስ ከቀድሞው ፕሬዚደንት ዶናልድ ትራምፕ ለተሰነዘሩባቸው ትችቶች ምላሽ ሰጥተዋል። በዚያው መጠንም ፕሬዚደንት ጆ ባይደን ከፕሬዚደንታዊ ምርጫው ራሳቸውን ካገለሉ ወዲህ ራሳቸው የሚከተሏቸውን አቅጣጫዎች በተመለከተ በቀጥታ ለመራጩ ሕዝብ በማስረዳት ተናግረዋል።
Clearly, I am not Joe Biden, and I am certainly not Donald Trump. And what I do offer is a new generation of leadership for our country.
እኔ እንግዲህ ጆ ባይደን አይደለሁም፣ በርግጥም ደግሞ ዶናልድ ትራምፕም አይደለሁም። እኔ ለሀገራችን የሚበጅ የአዲስ ትውልድ አመራር ይዤ ነው የቀረብኩት። የእንችላለን እምነት ሰንቄ ነው የመጣሁት። ሁሌም የአሜሪካንን ህዝብ በንቀት ከማንኳሰስ ይልቅ ልናሳካ በምንችለው ላይ እምነት ይዤ የቀረብኩ ሰው ነኝ።
ዶናልድ ትራምፕ በበኩላቸው ማርክሲስት ሲሉ የጠሯቸውን ካማላ ሃሪስን ፍልሰተኞች በብዛት ወደ ዩናይትድ ስቴትስ እንዲጎርፉ አድርገዋል ብለው ወንጅለዋቸዋል።
They've destroyed the fabric of our country. Millions of people let in.
የሀገራችንን ስሪቷን አፍርሰውታል። በሚሊዮኖች የሚቆጠሩ ሰዎች እንዲገቡ ተደርጓል።
ከዚህም ሌላ ትራምፕ ካለማስረጃ ካማላ ሃሪስን ሩሲያ ዩክሬን ላይ ወረራ በመክፈቷ ጋዛ ላይ እየተካሄደ ባለው ጦርነትም ተጠያቂ አድርገዋቸዋል።
She hates Israel. At the same time, in her own way, she hates the Arab population. Because the whole place is going to get blown up.
እስራኤልን ይጣሏታል። በዚያው ልክ ደግሞ በራሳቸው መንገድ አረቦችንም ይጣላሉ። ምክንያቱም ጠቅላላ አካባቢው ሊወድም ነው። አረቦች፣ አይሁዶች፣ እስራኤል ልጠፋ ነው።
ዶናልድ ትራምፕ ፕሬዝዳንታዊ ክርክር ሲያደርጉ የትናንቱ 7ኛ ጊዜያቸው ሲሆን ለካማላ ሃሪስ ግን የትናንት ማታው የመጀመሪያቸው ነው። የሪፐብሊካን ፓርቲውን እጩ ወደ ዋይት ሃውስ መመለስ የማይገባቸው ብቁ ያልሆኑ ያሏቸው ካማላ ሃሪስ ይህን ትራምፕ ከሚያደንቋቸው አምባገነኖች በስተቀር የዓለም መሪዎች የሚስማሙበት ነው ብለዋል።
You adore strong men instead of caring about democracy.
እርሶ ዴሞክራሲ ሞዴል ሲገባው የሚወዱትና የሚያከብሩት ግን አምባገነኖችን ነው።
ክርክሩን እየተከታተሉ ከጋዜጠኞች ጋር ተቀምጠው ትንታኔ ሲሰጡ የነበሩ ኮንግረስማን ባይረን ዶናልድሰን የመሳሰሉ የዶናልድ ትራምፕ ደጋፊዎች በበኩላቸው ሃሪስን ፕሬዝዳንት ቢሆኑ ምን አይነት ስራ እንደሚሰሩ በደንብ ለማስረዳት አልቻሉም ብለዋቸዋል።
Kamala Harris, all she did was attack him. She didn't talk about the policies. She didn't talk about her differentiations between her and the Biden administration. When Afghanistan came up,
Kamala Harris ያደረጉት ነገር ቢኖር እሳቸውን መተቸት ብቻ ነው። ፖሊሲዎችን በሚመለከት ምንም አልተናገሩም። ከባይደን አስተዳደር ጋር በምን እንደሚለዩ አልተናገሩም። የአፍጋኒስታን ጉዳይ ሲነሳ ምን አሉ? ምንም።
ከትናንት ማታው ሙግት በፊት በተካሄደ የህዝብ አስተያየት ግምገማ ከተጠየቁ መራጮች መካከል 1/3 ገደማ የሚሆኑቱ ትራምፕን ለምደናቸዋል፣ ስለ ካማላ ሃሪስ ግን የበለጠ ማወቅ ያስፈልገናል ብለዋል። የትናንትናው ክርክር በሁለቱ መካከል ያለውን ልዩነት ፍንትው አድርጎ አሳይቷል ሲሉ ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል ኮንግረስማን ቴድ ሊዩ ተናግረዋል።
Kamala Harris was presidential. Donald Trump was weird and incoherent.
ካማላ ሃሪስ አቀራረባቸው ፕሬዝዳንታዊ ነበር። ዶናልድ ትራምፕ ግን ግራ የሚያጋቡ ነበሩ። የሚናገሩትም የተምታታ ነበር።
ዶናልድ ትራምፕ እና ካማላ ሃሪስ ከምርጫው ቀን በፊት ሌላ ሙግት የማያደርጉ ከሆነ ቀጣዩ ፕሬዝዳንት ማን እንደሚሆን እንደሚወስኑ በሚጠበቁት በሰባቱ ስዊንግ ስቴትስ በሚባሉት ግዛቶች ድምጻቸውን ለማን እንደሚሰጡ እስካሁን ያልወሰኑ በንጽጽር ጥቂት መራጮችን ለመሳብ የትናንቱ ክርክር ትልቅ አጋጣሚ ሆኖላቸው አምሽቷል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። አሁን ደግሞ የኢትዮጵያውያንን አዲስ ዓመት ወደሚመለከቱ ሌሎች ዘገባዎች እናቀናለን። በኢትዮጵያ የቀጠሉ ግጭቶች በአዲሱ ዓመት ልባት እንዲያገኙ ኢትዮጵያውያን ተማጽኗቸውን ማቅረብ ቀጥለዋል። 2016 ለኢትዮጵያ ፈታኝ ሆኖ እንደተጠናቀቀ አዲሱን ዓመት በማስመልከት አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎች ለበርካታ ችግሮች ምክንያት የሆኑ ግጭቶች መፍትሄ እንዲያገኙ ተማጽነዋል። ኬኔዲ አባተ ቀጣዩን ልኳል።
አዲሱን አመት ምክንያት በማድረግ በአዲስ አበባ ከተማ ተዘዋውረን ያነጋገርናቸው አስተያየት ሰጪዎች የተጠናቀቀው 2016 ዓመተ ምህረት እንደቀደሙት ጥቂት አመታት ሁሉ ኢትዮጵያ በግጭትና ተያያዥ አዙሪቶች ውስጥ ያለፈችበት እንደሆነ ትዝብታቸውን ይገልጻሉ። ደረጃ በራ ከአስተያየት ሰጪዎች አንዱ ነው።
እንደሀገር ያው እንደምታዩት ከሰሜኑ ጦርነት ጀምሮ አሁን ያለው የሀገሪቱ ድባብ ቀንሷል፣ ተቀዛቅዟል። 2016 ያው በጣም ካለው ዘመኑ የበለጠ ከባድ የሆነበት ጊዜ ነው። እንደገና የሁለተኛ የሰሜን ጦርነት አሁን የተቀሰቀሰበት አመት ስለነበር ኑሮን የበለጠ ከባድ አድርጎታል። እንደምታውቁት ያው እንትን ዋጋም በጣም ኑሮ አጠቃላይ ዘንድሮ ትንሽ ከነበረው የበለጠ የባሰበት ነገር ነው። ትንሽ ነጋዴው የተወሰነ ይሻላል። ያው ሌላው መንግስት ሰራተኛው ምናምን ግን በጣም የተቸገረበት አመት ነው።
ሊያ አዲሱ ደግሞ የተጠናቀቀውን አመት እንዴት ገልጻለች?
ያ 2016 እንግዲህ እንደምናውቀው በተለያየ አጋጣሚዎች አልፈናል። ለኢትዮጵያ ትንሽ አስቸጋሪና ፈታኝ ጊዜ ነበር። ጦርነቶችም ነበሩ። በሰላሙ ችግር የሚመጡ አንዳንድ እሱ ተያይዞ የሚመጡ ረሃብ፣ መፈናቀሎች ነበሩ። እነዛ ነገሮች ያስከተሉትንም እንግዲህ እንደምንም በከፊልም ቢሆን እየተቀረፈም እስከነ ችግሩም እንግዲህ እዚህ ጋር ደርሰናል።
በኢትዮጵያ የቀጠለው የግጭት አዙሪት ማብቂያ ሊኖረው ይገባል የሚለው ደግሞ ሞላ ካሳ አየለ ነው።
እንግዲህ ኢትዮጵያ ባለፉት 4 አመታት የግጭት አመታት አሳልፈናል። ይህ ደግሞ ብዙ ችግሮች ፈጥሮብናል። ብዙ በኢኮኖሚ ችግር ፈጥሮብናል። ብዙ ቤተሰቦቻችን ተፈናቅለዋል። ብዙ አካል ጉዳተኞች ፈጥሮብናል። ስለዚህ ያለፈው ነገር ይበቃናል። ከዚህ በኋላ ችግሮቻችንን ቁጭ ብለን በጠረጴዛ ዙሪያ መፍታት አለብን። ምክንያቱም አይጠቅም ግጭት ይደንበታል። ስለዚህ ኢኮኖሚን ብዙ ነገር ያናጋል። ስለዚህ ከዚህ በኋላ ግጭት ለኢትዮጵያ አይጠቅማትም።
አስጨናቂ አየለ የተባለ አስተያየት ሰጭ ደግሞ
2016 ብዙውን ጊዜ ያው የተወሰነ በአገሪቷ ውስጥ ያሉ አንዳንድ ችግሮች አሉ ምንሰማቸው። በዛ ምክንያት የተወሰነ የኑሮ ውድነቶች ነበሩብን። በአጠቃላይ እቃዎች ወደ ከተማ ስለማይገቡ የተወሰነ ምርቶች ወደ ከተማ በነፃነት የሚገቡበት ሁኔታ ብዙ አይታይም እና እሱ ነገሮች በከተማው ኗሪ ላይ የኑሮ ውድነት እንዲጨምር አድርጓል።
ያለፈው አመት ቀውሶች አዲሱን አመት ተጣብተው ሊቀጥሉ እንደማይገባ አስተያየት ሰጪዎቹ ምኞታቸውንና መልእክታቸውን እንዲያስረዳሉ።
እኔ ተስፋ ማደርገው እንግዲህ 2017 ላይ መንግስትና የሰሜን ያሉት ጦርነቶች ቢችሉ ቢደራደሩና ሰላም ቢመለስ። መንገድ እንደምታውቁት ያው ከክፍለ ሀገር ነው፣ የክፍለ ሀገር ሰው ነኝ። መንገድ ብዙ ጊዜ ያሰጋናል። ከ12 ሰዓት በኋላ ዝግ ነው። በሰላም በጣም ከልባችን መሄድ አንችልም። እየሰጋን ነው፣ ከመቼ የሆነ ነገር መጥቶ ሆነ እያለ ነው። ስለዚህ ሁለቱ ተደራድሮ ከሌሎቹም ኦሮሚያም ካሉት ወገኖች ጋር ተደራድሮ ሰላም ሰፍኖ ሁሉም ሰው ከሀገር የትኛውም ሀገሪቱ ክፍል ወደ ሌላ ሀገሪቱ ክፍል በሰላም እንዲንቀሳቀስ ነው ምኞቴ እና ሁሉም ነገር ወደ ነበረበት እንዲመለስ ነው ምኞቴ። ይሄ ነው የኔ ምኞት።
ለ2017 እንግዲህ ሀገራችን አሁን ካለችበት ፈታኝ ሁኔታ ወጥታ ሰላም፣ በተለይ ሰላምን ነው ዋነኝነት የምሰብከው። ምክንያቱም በሰላም እጥረት ምክንያት ብዙ ተያያዥ ችግሮች ስላሉብን ሰላምን ነው የምሰብከው። ሰላምን ነው እኔ እንደ ዋና አማራጭ የማረገው። ያሉት በአሁን በተለያየ ቦታ ላይ ያሉት ጦርነቶች ተቀርፈው ሰላም ሰፍኖ ሀገሪቷ የያዘችውን የእድገት መንገድ ይዛ እንድትጓዝ ነው መመኘው ማለት ነው።
2017 አዲስ አመት ላይ ሁላችንም ቀና ሀሳብ ኖሮን በተሻለ ነገር የተለያዩ ነገሮችን ሁላችንም ለስራ የተዘጋጀን ሰዎች ሆነን ለሰላም፣ ለፍቅር ልባችንን አዘጋጅተን በጋራ ሁሉም አካል በቆም ብሎ ተነጋግሮ መፍትሄ አምጪ ዜጎች እንድንሆን እኔ በግሌ ጥሪ አቀርባለሁ።
አዲሱ አመት 2017 ደግሞ የሰላም የጤና ብልጽግና እንዲሆንልን፣ እነዛ የእርስ በርስ ግጭቶች እንዲወገዱልን፣ ችግሮቻችንን በጠረጴዛ ዙሪያ እንድንፈታ እንዲሆንልን እመኛለሁ።
ኢትዮጵያ በተለይ ከሰሜኑ ጦርነት በኋላ በተለያዩ ክፍሎቿ ግጭቶችን እያስተናገደች የቀጠለች ሲሆን ግጭቶቹ መፍትሄ አልባ ሆነው መቀጠላቸው የማህበረሰቡን የተለያዩ ችግሮች እያባባሱ ነው። የሰሜን ኢትዮጵያው ጦርነት በድርድር እልባት ቢያገኝም ሌሎቹን ግጭቶች ለመፍታት በተለያየ መልኩ የሚደረጉ ሙከራዎች እዚህ ግባ የሚባል ውጤት ሳያመጡ ወደ አዲሱ ዓመት ተሸጋግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። የኢትዮጵያውያንን አዲስ ዓመት የተመለከቱ ሌሎች ዘገባዎች ይቀጥላሉ። በመቀጠል ወደ ደሴ እናቀናለን። ኢትዮጵያ ውስጥ በተጠናቀቀው ዓመት የተፈጠሩትን የጸጥታ ችግሮች በሕይወታቸው ላይ ተጽዕኖ ፈጥረው ማለፋቸውን በአማራ ክልል ደሴ ከተማ ውስጥ የሚኖሩ አስተያየት ሰጪዎች ገልጸዋል። አስተያየት ሰጪዎቹ በአሮጌው ዓመት የተስተዋሉ ችግሮች ተቀርፈው በኢትዮጵያ ውስጥ ሰላም እንዲሰፍን መልካም ምኞታቸውን ገልጸዋል። የአሮጌውን ዓመት ስንብትና የአዲሱን ዓመት ተስፋ አስመልክቶ የአሜሪካ ድምፅ የነዋሪዎችን አስተያየት አሰባስቧል። መስፍን አራጌ ያስደምጠናል።
ኢትዮጵያ በተገባደደው 2016 ዓመተ ምህረት ሰላማዊ ሰዎችን ለሞትና አካል ጉዳት፣ በርካቶችን ለመፈናቀልና ለንብረት ውድመት፣ ብዙዎችን ለገታና ለሰላም እጦት የዳረጉ በጦር መሳሪያ ጭምር የታገዙ ግጭቶችን ማስተናገዷን የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ የተለያዩ አገር በቀልና ዓለም አቀፍ አካላት በሪፖርታቸው አስታውቀዋል። ከፍ ያለ የጸጥታ መደፍረስ ካጋጠማቸው፣ ግጭትና እንግልቱ ከጠናባቸው አካባቢዎች አንዱ የአማራ ክልል ነው። ዓመቱ እጅግ ፈታኝ ነበር የሚሉት ይህንን ሁኔታ አስመልክቶ ለአሜሪካ ድምፅ አስተያየታቸውን ካካፈሉ አድማጮች አንዱ በደሴ ከተማ በንግድ ስራ የሚተዳደሩት ነገደህ በለጠ ናቸው። ክልሉ በአስቸኳይ ጊዜ አዋጅ ስር ለረጅም ወራት መቆየቱ በስራቸው ላይ ያስከተለባቸው ተጽዕኖ ዓመቱን ፈታኝ አድርጎባቸው እንዳለፈ ይናገራሉ።
እኔን የምተዳደረው በንግድ ስራ ነው። ላለፉት 13 ወራት የንግድ ድርጅት የተዘግቶ ያለ ስራ ነው የተቀመጥኩት። አስቸኳይ ጊዜ አዋጅ አለ። አስቸኳይ ጊዜ አዋጅ እኔ ስራ መዝናኛው ዘርፍ ሰርቪስ አገልግሎት ስለሆነ የምሰጠው የሰዓት ገደብ ስለሚወስነው አስቸኳይ ጊዜ አዋጅ ደግሞ ከተጣለ እንግዲህ ያው እንደምታውቀው ላለፉት 13 ወራት አስቸኳይ ጊዜ አዋጅ ውስጥ ነው ያለነው። ስለዚህ መስራት ስላልቻልን በአስቸኳይ ጊዜ አዋጁ ምክንያት ሰዎች ከቦታ ቦታ እንደልብ መንቀሳቀስ ስለሌለ፣ በየሌላውም የኢኮኖሚ ዘርፍ እንደዚሁ እየደከመ ስለመጣ ስራ አቁመን ነው ያለነው። ራሴ ላይ የብቸኝነት የዲፕሬሽን ተጽዕኖ መጥቶብኛል። ከቦታ ቦታ ተንቀሳቅሼ እንደልብ መስራት አልችልም። ዘመድ መጠየቅ አልችልም። እነዚህ ነገሮች ደግሞ በእኔና በቤተሰቤም ደግሞ የየዕለት የህይወት እንቅስቃሴ ውስጥ ተጽዕኖ አሳድሯል። ልጆቻችንን በተሻለ ትምህርት ቤት ማስተማር ወይም ደግሞ የልጆች ትምህርት ቤት መክፈል በማትችልበት ደረጃ 13 ወር ስራ የፈታ ሰው ምን ሊያደርግ እንደሚችል መገመት ከባድ አይደለም። ከደሴ ለምሳሌ ወልዲያ ወይም ቆቦ ሀዘን ቢደርስ ሰርግ ቢኖር ዘና ብለህ ሰርግ ደርሰህ አትመጣም። ለምሳሌ ሃይማኖታዊ ንግስን በኮንፊደንስ ሂደህ አትመጣም። ላሊበላ ሂደህ ማክበር አይቻልም። ለምሳሌ በዘንድሮ ዓመት ሻደይ ላሊበላ አልተከበረም። ሰቆጣ በትንሹ፣ ትግራይ ደግሞ በትልቁ ተከብሯል። ይህ ማህበራዊ እሴቶቻችን ናቸው። እነዚህ ነው ነጋገር የሚገነቡ አንድነትን የሚያመጡ ነገሮች። እነዚህ የሉ።
በአማራ ክልል የተጣለው የአስቸኳይ ጊዜ አዋጅ ለሁለተኛ ጊዜ ተራዝሞ ለአራት ወራት እንዲቀጥል የተደረገ ሲሆን አራተኛ ወሩን ያጠናቀቀው ሁለተኛው የአስቸኳይ ጊዜ አዋጅ መጠናቀቁ አሊያም መቀጠሉ በመንግስት በኩል በይፋ የተባለ ነገር የለም። በደቡብ ወሎ ዞን ስራና ስልጠና መምሪያ ውስጥ እንደሚሰሩ የሚናገሩት ንግስት መኮንን የተባሉ አስተያየት ሰጪ በዞኑ የተለያዩ አካባቢዎች የነበረው የጸጥታ ችግር እንደ ተቋም የመስሪያ ቤታቸውን ተልዕኮ እንደ ባለሙያ የተሰጣቸውን ኃላፊነት ለመወጣት አዳጋች ሆኖባቸው እንዳለፈ ያስረዳሉ።
2016 በአካባቢያችን ባሉት የሰላም እጦት ምክንያት እንደፈለግን ወጥተን መግባት የማንችልበት ዓመት ነበር። እንዲሁም እንደ አማራ ክልል ኗሪነቴ ደግሞ በጣም አስቸጋሪ ነበር ብዬ ነው ማስበው። ኢቭን ራስ ወደ አዲስ አበባ ለመሄድ ብንፈልግ በአውቶቡስ ምናምን አንሄድም። ያለንን ነገር እንትን ብለን በአውሮፕላን ነው። ባይኖረንም ተበድረን፣ ምክንያቱም የጸጥታ ችግር ስለሚኖር መንገድ ላይ ዛሬ ሰላም ሆነ ነገ ይደፈርሳል፣ እንደዚህ አይነት ነገሮች ስላሉ ብዙም ደስ ሳይለን ያው አስቸጋሪ ነበር። በአጠቃላይ እንደዚህ ወደ ጸሎት ቦታ ሄደ ሱባኤ ይዘህ ጸሎት የምታደርግበት ቦታ አይኖርም። እንደፈለክ የምትንቀሳቀስበት፣ እንደፈለክ ገበያ ገብተህ የምትገባበት፣ የፈለግከውን ነገር የማትገዛበት፣ ብቻ በጸጥታው አስቸጋሪ አመት ነበር የ2016። በስራችንም ትልልቅ ጫናዎች ነበሩ። ምክንያቱም የስራ እድል ፈጠራ ላይ ነው የምሰራው። ወጣቶችን አሰባስበ ስራ እድል ለመፍጠር ግንዛቤ መፍጠር፣ እንደዚህ ካልየታ ከብዙ ነገሮች ጋር ተያይዞ እንደፈለግን ወጥተን ገብተን ስራ የምንሰራበት አመት አልነበረም።
በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር የሆኑት ተስፋ የተሾመ በበኩላቸው አመቱ ፈታኝም ተስፋ ሰጭም እንቅስቃሴዎች የተስተዋሉበት ነበር ይላሉ።
ኢትዮጵያን እንደ ሀገር በ2016 ውጥሩ ከያዟት ነገሮች መካከል አንደኛው የፖለቲካ ሁኔታ በአማራ ክልል በፋኖ ታጣቂዎች፣ እንደዚሁም በኦሮሚያ ክልል ራሱን የኦሮሞ ነጻነት ሰራዊት ወይም ኦኤልኤፍ ብሎ የሚጠራው አለ። እንደዚሁም ደግሞ ፕሪቶሪያ ላይም ቢሆን እንደው የተፈጠረው ያን እንደማፋሳሹን ነገር ለማስወገድ ወደ ደቡብ አፍሪካ ተሄዶ ፕሪቶሪያ ላይ የተደረጉ ስምምነቶች አሉ። እነዚህ ነገሮች ግን የታሰበላቸውን ውጤት አንጥተዋል ወይ? ያን ያክል አንጥተዋል ብዬ ለመናገር ብዙም ያስደፍር አይደለም። አሁን የትግራይም ሁኔታ ትንሽ የሚያሰጋ ነገሮች አሉ። እርስ በርሳቸው ህወሓቶችም ቢሆን አንዱ አንዱን ያለመቀበል፣ አንዱ አንዱን ደጋፊ፣ አንዱ ያንዱን ደጋፊ አድርጎ የመሳል ነገሮች ይታያሉ። እና እነዚህ ነገሮች ምናልባት አሁን ካለው ከሁለቱ ክልሎች የትጥቅ ትግል ባልተናነሰ ያኛውም ደግሞ ምናልባት ተመልሶ የሚፈነዳ ከሆነ ሌላ ተጨማሪ ስጋት በሀገሪቱ ላይ ለቀጣይ ዓመት አሁን ወደፊት ለምንቀበለው 2017ም ይዞብን እንዳይመጣ የሚል እንዳንድ ግለሰብ እሳቤ አለ። ኢትዮጵያ እንደ ሀገር በ2016 ካየቻቸው ነገሮች መካከል የኢኮኖሚ ማሻሻያ ተብሎ በመንግስት የቀረበው ሀሳብ ነው። ያው ይሄ ነገር ደግሞ እንደዚሁ መንግስት እንደጠቀሰው ከሆነ መልካም ነገሮች እንዳሉት ሁሉ በህዝቡ ላይም የኑሮ ጫና፣ የኑሮ ውድነት እያመጣበት አመት ሆኗል። በዚህ በኢኮኖሚ ማሻሻያውም ጋር ተያይዞ ህዝቡ እየመራ ያለው ኑሮ ትንሽ አዳጋችና የኑሮ ውድነቱን መቋቋም በማይችሉበት ደረጃ ላይ ደርሷል። ለዚህም ሲባል ደግሞ መንግስት በጠቅላይ ሚኒስትሩ አማካኝነት ወጥቶ የደሞዝ ማሻሻያ እንዳደረገ ነግሮናል። ነገር ግን አሁን ላይ ሀገሪቱ ላይ ከተፈጠረው የኑሮ ውድነት አንጻር የተደረገው የደሞዝ ጭማሪ አርኪ ነው ለማለትም ይከብዳል።
ከጸጥታ ችግሩ ባለፈ ኢትዮጵያን እንደ ሀገር የሚረከብ ትውልድ መፍጠሩ ላይ መሰራት የነበረባቸው ስራዎች አልተሰሩም ያሉት ነገደ የ12ኛ ክፍል ተፈታኞች ውጤት አሳሳቢነትንም ላብነት ያነሳሉ።
ላለፉት 3 ዓመታት በተከታታይ የ12ኛ ክፍል መልቀቂያ ብሔራዊ ፈተና በርካታ ተማሪዎች እየወደቁ ነው። ያለፉ የለም ማለት ይቻላል። አገር ደግሞ የምትገነባው በተማሪ ሰው ኃይል ነው። ነገ ይችን አገር በምንድን ነው ማንም የሚረከባት? ኢኮኖሚው እየደቀቀ ነው። በጦርነት በተለያዩ ተላላፊ በሽታዎች በምናምን ነገር ተተኪ ትውልድ የላት። ስለዚህ በተለያየ የምሰማው ፖለቲካ ፓርቲዎች ሀገር ትፈርሳለች ሳይሆን አሁን እየሄድን ባለበት ፕሮሰስ ነገ ሀገር የሚረከብ ትውልድ የለም። ስለዚህ መንግስትም ሆነ የትምህርት ሚኒስቴር ፈትኖ መጣል ሳይሆን ተማሪዎችን ማስተማርና በብቃት ላይ ከፍተኛ ጥረት ማድረግ አለበት።
በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ባለፈው ሰኔ ወር ይፋ ባደረገው ሪፖርት ባለፈው ዓመት 8253 ሰዎችን ለጉዳት የዳረገ 593 የሰብአዊ መብቶች ጥሰቶች መፈጸማቸውን አመልክቶ ይህም አሃዝ ከ2015 ዓ.ም በ56% ገደማ ብልጫ እንዳለው መግለጹ ይታወሳል። የደቡብ ወሎ ዞን ስራና ስልጠና መምሪያ ባልደረባዋ ንግስት መኮንን በዚህ ሰብአዊ መብቶች ጥሰት ሴቶች፣ ህጻናትና አዛውንቶች ተጎጂ መሆናቸውን አስረድተዋል።
ተፈናቅለው መጠለያ ጣቢያ ያሉት ዜጎቻችን ዘላቂ ድጋፍ አግኝተው ወይ ወደ መጡበት ቦታ ተመልሰው ተረጋግተው መኖር አለባቸው። ካልሆነ ደግሞ ባሉበት የሚኖርበትን ነገር መፍትሄ መቀመጥ አለበት። የእነሱ ህይወት ደግሞ ሌላው ትልቁ ቁስል ነበር ማለት እንደውም ሂዶ ሲያዩቸው በጣም የሚያሳዝን ቤታቸው ውስጥ ኖረው ከሞቀው ቤታቸው ወጥተው ነበርና የሚኖሩት። አሁን በመጠለያ ጣቢያ ደግሞ የንጽህና ችግር ሊኖር ይችላል፣ የተለያየ ችግር ስላለ እነዛ ነገሮች ደግሞ በጣም የሚያም ሆኖ ያለፈ አመት ነው 2016።
በሌላ በኩል የታሪክ መምህሩ አቶ ተስፋዬ የተጠናቀቀው አመት በሀገሪቱ የተለያዩ አካባቢዎች ከታዩት ግጭቶችና ከደረሱት መጠነ ሰፊ ችግሮች ባሻገር የኢትዮጵያ መንግስት ከሶማሌላንድ ጋር የተፈራረመውን ስምምነት ተከትሎ በቀጠናው የተቀሰቀሰው ውጥረት በአካባቢው ፖለቲካዊና ኢኮኖሚያዊ እንቅስቃሴ ላይ ተጽዕኖ ከፈጠሩ ክስተቶች በዋነኝነት የሚዘከር ነው ብለዋል።
ኢትዮጵያ እንደ ሀገር በ2016 ውጥሩ ከያዟት ነገሮች መካከል አንደኛው የፖለቲካ ሁኔታ በአማራ ክልል በፋኖ ታጣቂዎች፣ እንደዚሁም በኦሮሚያ ክልል ራሱን የኦሮሞ ነጻነት ሰራዊት ወይም ኦኤልኤፍ ብሎ የሚጠራው አለ። እንደዚሁም ደግሞ ፕሪቶሪያ ላይም ቢሆን እንደው የተፈጠረው ያን እንደማፋሳሹን ነገር ለማስወገድ ወደ ደቡብ አፍሪካ ተሄዶ ፕሪቶሪያ ላይ የተደረጉ ስምምነቶች አሉ። እነዚህ ነገሮች ግን የታሰበላቸውን ውጤት አንጥተዋል ወይ? ያን ያክል አንጥተዋል ብዬ ለመናገር ብዙም ያስደፍር አይደለም። አሁን የትግራይም ሁኔታ ትንሽ የሚያሰጋ ነገሮች አሉ። እርስ በርሳቸው ህወሓቶችም ቢሆን አንዱ አንዱን ያለመቀበል፣ አንዱ አንዱን ደጋፊ፣ አንዱ ያንዱን ደጋፊ አድርጎ የመሳል ነገሮች ይታያሉ። እና እነዚህ ነገሮች ምናልባት አሁን ካለው ከሁለቱ ክልሎች የትጥቅ ትግል ባልተናነሰ ያኛውም ደግሞ ምናልባት ተመልሶ የሚፈነዳ ከሆነ ሌላ ተጨማሪ ስጋት በሀገሪቱ ላይ ለቀጣይ ዓመት አሁን ወደፊት ለምንቀበለው 2017ም ይዞብን እንዳይመጣ የሚል እንዳንድ ግለሰብ እሳቤ አለ።
የአዲስ ዓመት ዘገባዎቻችን ይቀጥላሉ። አሁን ወደ መቀሌ እናመራለን። የመቀሌ ነዋሪዎች የአዲስ ዓመት ተስፋና ምኞታቸውን ብለውም የ2016ን እንዴት እንዳሳለፉ ይነግሩናል።
ቅዱስ ብርሃነ የመቀለ ከተማ ነዋሪ ነው። የተጠናቀቀው የ2016 ዓ ም የድህረ ጦርነት ዓመት በመሆኑ ተስፋ ያገኘበት ዓመት እንደነበር አስረድቷል።
ብዙ ነገሮችም ካለፈው የጦርነቱን ጊዜ አሳልፈን ከሁለት ዓመት ሶስት ዓመት ጦርነት የነበረውን ጊዜ አሳልፈን ደስ የሚል ተስፋ ተቀብለ ነው እየኖር ነበር ስራም እየሰራን ብዙ ነገር ተሻሽዋል ደስ የሚል ጊዜ አሳልፈናል ግን በስደተኞች ተፈናቃዮችን ወደ ቀያቸው ስላልተመለሱ ብዙም ደስተኛ አይደለም
አዲስ አመት ደግሞ በክልሉ የተገኘው ሰላም ተጠናክሮ ተፈናቃዮች ወደ ቀያቸው ተመልሰው የሚኖሩበት አመት እንዲሆን ተመኝቷል
በ2017 ያለውን የሚመጣው ነገር ተፈናቃዮች ወደ ቀያቸው እንዲመለሱ አካል ጉዳተኞችም አሉ ብዙ ነገሮችን መንግስት ትኩረት አድርጎ እንዲሰራ ፖለቲከኞቹን ህዝቡን አይተው የህዝቡን ችግር ተረድተው በቃ ምንም የፖለቲካው በአንድ ወንበር ዙሪያ የሚደረግ ውይይት ስለሆነ በቃ እንደሱን አድርጎ ቢፈቱት እና ወደ ነበሩበት ሰላም ተመልሰው ለህዝቡም ለትግራይም ቢያስቡ ምኞቴ ነው።
መምህር ንግስት ጋረድ የተባሉ ሌላዋ የከተማዋ ነዋሪ በበኩላቸው ተከታዩን ብለዋል።
ሰላም በመኖር ብቻ ህዝቡ ወጥቶ መግባቱ አንድ ነገር ነው። የጥይት ድምጽም የማይሰማበት ሁኔታ መፈጠሩ ለመላው ህብረተሰባችን እፎይታ የፈጠረ አመተ ምህረት ነው። ይሁን እንጂ በኢኮኖሚ በጣም የተጎዳበት አመተ ምህረት ነው። በተለይ ደግሞ እንዳስተማሪ እንደሚታወቀው አንዲትና አንድ ብቻ ነው ጥቅሙ ደሞዝ ናት። ደሞዝ ደግሞ ተቀብሎ ቤት በሰላም ገብቶ ልጆቹና ቤተሰቡ ኑሮውን ከመግፋት ይልቅ ወር በመጣ ቁጥር እዳውን እየቆጠረ በሰቆቃና በመከራ ያለፈበት አመተ ምህረት ነው። በተለይ ደግሞ የ17 ወር ደሞዝ በመከልከሉ በመምህሩ ላይ ኢኮኖሚካሊ ብቻ ሳይሆን ስነ አእምሮው የተጎዳበት አመተ ምህረት ነው። ይህን ጥያቄ የሚመልስ አካል ባለመገኘቱ 2016 አመተ ምህረት መልስ ያጣ ድምጽ ሆኖ ያለፈበት አመተ ምህረት ነው። ድምጻችን ማለት ነው የአስተማሪዎች ድምጽ ምንም ምላሽ አላገኘበት ነው። ይሄንንም በ2017 ዓመተ ምህረት ይፈታል ብለን እናምናለን። በ2017 ተስፋችን ሰላሙ ባለበት እንዲቀጥል። ምክንያቱም ሰላም ካለ ነው ሁሉም ነገር የሚገኘው። ሰላሙ ተረጋግቶ ተፈጥሮ ያለው የፖለቲካ ችግር ተረጋግቶ ጥያቄዎቻችን ተመልሰው ኑሯችን ተሻሽሎ እንድናይ ተስፋ እናደርጋለን። በ2017 ዓመተ ምህረት
የጥይት ድምጽ ያልተሰማበት የ2016 ዓመተ ምህረት ተጠናቀዋል ያሉት አቶ ታደሰ አርአያ ተባሉ ሌላኛው የመቀለ ከተማ ነዋሪ በበኩላቸው አዲስ አመት ሰላሙ በሁሉም የክልሉ አካባቢዎች ተጠናክሮ እንዲቀጥል ተመኝተዋል።
2016 ጥሩ ተስፋ ጥሩ ሰላም የታየበት ጊዜ ነበር። ትንሽ የፖለቲካኛ ለመስማማት ለመጓባት የሆነ መጨቃጨቅ ነገሮች የሚረብሽ ነገር አለው ግን ህዝቡ ጸጥታ ሰላም ስለሆነ ፖለቲከኞቹን የራሳቸውን ጥም ያደርጉ ሰላም ፍጹም ሰላም ነው ያለው ትግራይ 2017 እንደዛ እንዲሆን መኛለው። 2016 ተስፋ አርገ ነው የነበረው ተፈናቃዮች ወደ ወታቸው ተመልሶ የትግራይ ክልል ወደ ነበረበት ተመልሶ ተማሪዎችም ወደ ትምህርታቸው ገብተው ተጠበቀ ነበር። እሱ በከፊል ሆኗል። የቀረ ነገር አለ። 2017 የቀረውን ሙሉ ትግራይ ወደ ነበረበት እንትን ተመልሶ ተፈናቃይ ወደ የቤቱ ተመልሶ ተማሪዎችን ትምርታቸው ጀምሮ ፍጹም ሰላም እንዲሆን ተስፋ እናደርጋለን። እንዲሁም የመሪዎቹም ወደ አንድ መጥቶ ተነጋግሮ ተግባብቶ ወደ አንድ መጥቶ ሰውን ኮንቪንስ ባያረጉ ሰውን ህዝቡን ወደ ሁለት ሶስት እየከፋፈሉትና እዛው በውስጣቸው ጨርሶ ህዝቡን ማገልገል የራሳቸውን ጥቅሙን ወደ ኋላ አስቀርቶ ህዝቡን ማገልገል ቢሞክሩና ወደ ህዝብ ቢመጡ አመክራለሁ። ከዚህ በተረፈ 2017 ለመላ የትግራይ ህዝብ እንኳን በሰላም አደረሰ የሰላም የልጥግና እንዲሆንልህ እመኛለሁ።
የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባስተላለፉት የእንኳን አደረሳችሁ መልእክት ያስተዳደራቸው የ2017 እቅድ ወደ ቀያቸው የተመለሱ የራያና የጸለምቲ ተፈናቃዮች ማቋቋምና የምዕራብ ትግራይ ተፈናቃዮችን መመለስ መሆኑን አስረድተዋል። የትግራይ ክልልን ያስተዳደር ወሰን ከጦርነቱ በፊት ወደ ነበረው ለመመለስ በአገሪቱ ህገ መንግስት መሰረት ይሰራል ብለዋል። በተጨማሪም የክልሉ ህዝብ በመረጠው መንግስት እንዲተዳደር ምርጫ ለማካሄድ የሚያስችል ምቹ ሁኔታ ለመፍጠር እንደ ሚሰራም ገልጸዋል። አሜሪካ ድምጽ ሙልጌታ አጽባህም መቀለም።
ሙልጌታን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ሌሎች ዓለም አቀፋዊ ጉዳዮች እንሻገራለን። ቴህራን ሞስኮ በዩክሬን ላይ ባካሄደችው ወረራ ጥቅም ላይ የምታውለውን ባለስቲክ ሚሳኤል አቅርባለች ስትል ዩናይትድ ስቴትስ ኢራን ላይ አዲስ ማዕቀብ ጥላለች። የአሜሪካ ድምፁ ዘጋቢ ሄንሪ ሪጅዌል በዚህ ዙሪያ ከለንደን ያደረሰንን ዘገባ ስመኝሽ ቆይታ አቀርበዋለች።
ኢራን በዩክሬን ከተሞች ላይ ከፍተኛ ውድመት ያደረሱ ሰው አልባ አውሮፕላኖች ወይም ድሮኖችን ለሩሲያ ስታቀርብ ቆይታለች። ማክሰኞ ዕለት ከእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ጋር በለንደን ተገናኝተው የተነጋገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ታህራን አሁን ደግሞ ባለስቲክ ሚሳኤሎችን ለሞስኮ ማቅረብ መጀመሯን አረጋግጠዋል። This development and the growing
cooperation between Russia and Iran የሁኔታና በሩሲያና በኢራን መካከለ ያደገ የትብብር የአውሮፓን ደነት አደጋ ላይ የሚጥልና የኢራን የማዳከም ተጽኖ እንዴት ከመካከለኛው ምስራቅ አልፎ እንደሚሄድ ያሳያል። ሩሲያ በበኩሏ ኢራን የምትፈልገውን ቴክኖሎጂ ያጋራሽ ነው። ይህ የኒውክሌር ጉዳዮችንና አንዳንድ የተፈር መረጃዎችን ጨምሮ የሚደረግ የሁለትዮሽ ግንኙነት ነው።
ብሊንከን አክለው በታህራን ላይ አዳዲስ እርምጃዎች መወሰዳቸውን አስታውቀዋል። The
United States will be announcing further sanctions on Iran later today. United States በኢራን አየር መንገድ ላይ የሚወሰዱ እርምጃዎችን ጨምሮ ተጨማሪ ማዕቀቦችን ዛሬ ይፋ ታደርጋለች።
ከኢራን አየር መንገድ በተጨማሪ ዩናይትድ ስቴትስ የኢራን የጦር መሳሪያዎችን ወደ ሩሲያ በማዘዋወር ላይ ተሳትፈዋል ባለቻቸው ግለሰቦች፣ የንግድ ተቋማትና መርከቦች ላይም ማዕቀብ ትጥላለች። ክሬምሊን በበኩሉ የጦር መሳሪያዎቹን በዝርዝር ሳይጠቅስ ከታህራን ጋር ከፍተኛ ምስጢራዊ በሆኑ ጉዳዮች ዙሪያ ትብብር እያደረጉ መሆኑን ገልጿል። ዲሚትሪ ፔስኮቭ የክሬምሊን ቃል አቀባይ ናቸው።
ኢራን ለኛ አስፈላጊ አጋራችን ናት። ምስጢራዊ የሆኑትን ጨምሮ በሁሉም ጉዳዮች ላይ ትብብራችንና ውይይታችንን በማዳበር ላይ ነን።
ብሊንከንና ላሚ ዩክሬንን ለመደገፍ ወሳኝ ጊዜ መሆኑን ተናግረዋል። ሁለቱም በዚህ ሳምንት ወደ ኪቭ ለመጓዝም በዝግጅት ላይ ናቸው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የምዕራቡ ዓለም አጋሮች ዩክሬን በሩሲያ ውስጥ ጥቃት ማድረስ የሚያስችላትን የረጅም ርቀት ሚሳኤሎቻቸውን እንድትጠቀም እንዲፈቅዱላት ግፊት ሊያደርጉ እንደሚችሉ በአሜሪካ ዩኒቨርሲቲ መምህር የሆኑት ጋሬት ማርቲን ለአሜሪካ ድምጽ ተናግረዋል። Generally the UK has been often more
at the forefront maybe more at the vanguard በአጠቃላይ ዩክሬን በመደገፍ ጉዳይ እንግሊዝ ግንባር ቀደሙን አቆይታለች። ስለዚህ አሁን ጥያቄው በተለይ የረጅም ርቀት ጥቃቶችን በተመለከተ የሚነሱ ክርክሮችን ስናስብ አሁንም ተመሳሳይ አቋም ይዘው ይመጣሉ ወይ የሚለው ነው።
የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንን ለመጎብኘት በመጪው አርብ ዋሽንግተን ይገባሉ ተብሎ የሚጠበቁ ሲሆን ዩክሬንና መካከለኛው ምስራቅ ዋናው የመወያያ አጀንዳቸው ይሆናል ተብሏል። ባለፈው ሳምንት እንግሊዝ እስራኤል በጋዛ ላይ በመተወስደው እርምጃ የሰብአዊ መብት ህጎችን ጥሳለች በሚል ለእስራኤል የምታደርገውን የጦር መሳሪያ ሽያጭ ማገዷን አስታውቃ ነበር። እስራኤል በበኩሏ ክሱን አትቀበልም። እስራኤል ዓለም አቀፍ ህግ አልጣሰችም የምትለው ዩናይትድ ስቴትስ በበኩሏ ለእስራኤል የጦር መሳሪያዎችን ማቅረብ ቀጥላለች። በሄነሪ ሪጅዌል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን አመሰግናለሁ። ከአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የራስ ገዟ ሶማሌላንድ ሪፐብሊክ አስተዳደር ባለሥልጣናት በሃርጌሳ የሚገኙ የውጭ ሀገራት ዲፕሎማቶች የሶማሌላንድና ኢትዮጵያ የመግባቢያ ስምምነት እንደተጠናቀቀና መደበኛ የሕግ ስምምነትም አይቀሬ ስለመሆኑ ማሳሰቢያ እንዲደርሳቸው እንደተደረገ ከሰሞኑ አስታውቀዋል። ሀሩን ማሩፍ ያጠናቀረውን ዘገባ ወደ አማርኛ ወስደነዋል። የራስ ገዟ ሶማሌላንድ ሪፐብሊክ አስተዳደር ባለሥልጣናት በሃርጌሳ የሚገኙ የውጭ ሀገራት ዲፕሎማቶች የሶማሌላንድና ኢትዮጵያ የመግባቢያ ስምምነት እንደተጠናቀቀና መደበኛው የሕግ ስምምነትም አይቀሬ ስለመሆኑ ማሳሰቢያ እንዲደርሳቸው እንደተደረገ አስታውቀዋል። ይህ ይፋ የተደረገው በሶማሌላንድ የውጭ ጉዳይ ሚኒስቴር የኤክስ አውታር ገጽ ላይ በወጣው እትም ነው። እትሙ የመግባቢያ ሰነዱ በእርግጠኝነት የሚተገበርበትን ቀን በተመለከተ ዝርዝር መረጃዎችን አላሳውቅም። የመግባቢያ ሰነዱ በአንድ ወር ውስጥ ተግባራዊ እንዲሆን የቀደመ እቅድ ተይዞለት ነበረ። ሶማሌላንድ ባለሥልጣናት ገለጻ ከሆነ በመግባቢያ ሰነዱ መሠረት ኢትዮጵያ ሶማሌላንድን እንደ ነጻ ሀገር ዕውቅና የምትሰጥ የመጀመሪያው ሀገር ትሆናለች። በምላሹ ኢትዮጵያ ለ50 ዓመታት ያክል ለባህር ኃይል የጦር ሰፈር የምትጠቀምበት 20 ኪሎ ሜትር የባህር ክልል ከሶማሌላንድ በሊዝ ታገኛለች። ሶማሌላንድን እንደ ግዛቷ ዛሬም ድረስ የምትቆጥረው ሶማሊያ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሶማሌላንድ ፕሬዚደንት ሙሴ ቢሄ አብዲ መካከል በአውሮፓውያኑ ጥር 1 2024 የተደረሰውን ስምምነት ሉዓላዊነትን የሚጻረር መሆኑን በመግለጽ አውግዛለች። በሌላ በኩል የሶማሌላንድ የውጭ ጉዳይ ሚኒስትር ዶክተር ኢሳ ካይድ የሶማሌላንድ መንግስት በጎረቤት ሶማሊያ የተሰማሩ የግብፅ ወታደሮች ጉዳይ በእጅጉ አሳሳቢ ነው በሚል በሃርጌሳ ለሚገኙ ዓለም አቀፍ ዲፕሎማቶች እንዳሳውቁ ተናግረዋል። ግብጽ እስካሁን ወታደሮቿን በሶማሊያ አላሰማራችም። ይሁንና የሶማሊያ ፌዴራል መንግስት በአውሮፓውያኑ ጥር 2025 ጀምሮ በሀገሪቱ ውስጥ መንቀሳቀስ እንዲጀምር በታቀደለት የአፍሪካ ህብረት ተልእኮ ውስጥ ሚና እንዲኖራት ይሻል። ሶማሊያ የኢትዮጵያ ወታደሮች በአውሮፓውያኑ ከታህሳስ 2024 በፊት ግዛቷን ለቀው እንዲወጡ ትሻለች። ከሄድ በተጨማሪም ሶማሌላንድ ሐርጌሳ የሚገኘውን የግብፅ የባህል ቤተ መጻሕፍት በከባድ የጸጥታ ችግሮች ምክንያት ለዘለቄታው ለመዝጋት መወሰኗን አስታውቀዋል።
ሁኔታውን በጥንቃቄ ከገመገምን በኋላ እንዲሁም መንግስት በለያቸው ቀጣይና አደገኛ በሆኑ የደህንነት ስጋቶች ምክንያት የውጭ ጉዳይ ሚኒስትርና ዓለም አቀፍ ትብብር የግብፅን ባህላዊ ቤተ መጻሕፍት ለዘለቄታው መዝጋት አስፈላጊ መሆኑን ወስኗል።
ሶማሊላንድ በቤተ መጻሕፍት ውስጥ ያሉ ሰራተኞች በሰባ ሁለት ሰዓታት ውስጥ ሀገሪቱን ለቀው እንዲወጡም አዛለች።
This decision is not taken lightly. The safety and security of our citizens.
ይህ ውሳኔ በቀላል የሚታይ አይደለም። የዜጎቻችን ደህንነት ቀንደኛ ጉዳያችን ሆኖ ይቆያል። በአሁኑ ጊዜ በቤተ መጻሕፍት ውስጥ ተቀጥረው የሚሰሩ ሁሉም ሰራተኞች ግቢውን ለቀው ከዛሬ ጀምሮ በ72 ሰዓታት ውስጥ ከሀገር እንዲወጡ ተነግሯቸዋል።
የሶማሊላንድ ኢሚግሬሽንና ብሔራዊ መረጃ ኤጀንሲዎች ቤተ መጻሕፍቱን የመዝጋቱን ሂደት የመቆጣጠር እንዲሁም ሁሉም ሰራተኞች በአስተማማኝና ስርዓቱን በጠበቀ ሁኔታ ወደ አገራቸው እንዲመለሱ በማረጋገጥ ረገድ ኃላፊነት ተሰጥቷቸዋል ብለዋል ኬይድ። ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። ቀጣዩ ዝግጅታችን ዴሞክራሲ በተግባር ነው። በጉጉት ሲጠበቅ የነበረው የአሜሪካ ፕሬዚደንታዊ የምርጫ ክርክር በትናንትናው ምሽት ተካሂዷል። በሚሊዮን የሚቆጠሩ አሜሪካውያንና የተቀረው ዓለም በተከታተለው በዚህ ክርክር ሁለቱ እጩዎች ማለትም ምክትል ፕሬዚደንት ካማላ ሃሪስና የቀድሞ ፕሬዚደንት ዶናልድ ትራምፕ በሀገር ውስጥ ባሉ አንገብጋቢ ጉዳዮችም ሆነ በውጭ ፖሊሲያቸው ዙሪያ ተከራክረዋል። ክርክሩን የተከታተለው ባልደረባችን እንግዶ ወልዴ ሁለቱ እንግዶችን በጉዳዩ ላይ ጋብዞ አወያይቷል። ወደ ዝግጅቱ እንሻገራለን።
ምክትል ፕሬዚደንት ካማላ ሃሪስ እና የቀድሞው ፕሬዚደንት ዶናልድ ትራምፕ ለመጀመሪያና ምናልባትም የመጨረሻ ሊሆን እንደሚችል የሚነገርለትን ፕሬዚደንታዊ ክርክር ትናንት ማክሰኞ ምሽት በኤቢሲ ቴሌቪዥን አስተናጋጅነት ፊላደልፊያ በሚገኘው ብሔራዊ የሕገ መንግሥት ማዕከል አካሂደዋል።
ካማላ ሃሪስ፣
ወደ መድረኩ ብቅ እንዳሉ በቀጥታ ወደ ትራምፕ በመራመድ እጃቸውን ለሰላምታ የዘረጉት ምክትል ፕሬዚዳንቷ ካማላ ሃሪስ ሲሉ ራሳቸውን ለትራምፕ አስተዋውቀዋል። ጥሩ ክርክር ይኑረን ሲሉም አክለዋል። ለሰላምታው ምላሽ የሰጡት ትራምፕም በበኩላቸው ስላየውሽ ደስ ብሎኛል፣ መልካም ጊዜ ሲሉ አክለዋል። ባለፈው ሰኔ ትራምፕ ከባይደን ጋር ባደረጉት ክርክር የሰላምታ ልውውጥ እንዳልነበር ልብ ይሏል። ካማላ ሃሪስ በትራምፕ የኢኮኖሚ ፖሊሲ ላይ እንዲሁም በእንደ አውሮፓን አቆጣጠር 2020 የተደረገውን ምርጫ ውጤት ትራምፕ ባለመቀበላቸው ትችት ሲሰነዝሩ፣ ትራምፕ በበኩላቸው ካማላ ሃሪስ በምክትል ፕሬዝደንትነት የሚያገለግሉበትንና አሁን ያለውን የአሜሪካ አስተዳደር የዋጋ ግሽበትንና ሕገ ወጥ ፍልሰትን በማባባስ ተጠያቂ አድርገዋል። ሁለቱ ችግሮች አሜሪካውያንን እየጎዱ መሆኑንም ጠቅሰዋል። ኢኮኖሚ፣ ታክስና ታሪፍ፣ የውርጃ መብት፣ የውጭ ፖሊሲ፣ በመካከለኛው ምስራቅና በዩክሬን የሚካሄዱት ጦርነቶች አበይት ከሆኑት የመከራከሪያ አጀንዳዎች ውስጥ የሚጠቀሱት ናቸው። በእነዚህ ጉዳዮችም ሆነ በአጠቃላይ የክርክሩ መንፈስ ላይ ሐሳባቸውን እንዲያካፍሉን ሁለት እንግዶችን ጋብዘናል። ፕሮፌሰር መሐመድ ጣይሮ ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር ሲሆኑ የተመዘገቡ የዲሞክራቲክ ፓርቲ አባል ናቸው። በቅድሚያም ክርክሩን አስመልክቶ ያላቸውን ጠቅላላ አስተያየት ይነግሩናል።
ካማላ ሃሪስ የአሁኑ ምክትል ፕሬዚደንት ናት። እሷ ስራዋ የነበረው አንደኛ ከፕሬዚደንት ባይደን ራሷን መነጠል እና እንደ አንድ ሰው እንደ ግለሰብ ራሱን እንደቻለ ሰው መቆም ነበር። አይ ቲንክ እሱን ያደረገች ይመስለኛል። ሁለተኛው ደግሞ ትራምፕን እንደ ጽንፈኛ መሳል በኢሚግሬሽን ላይ በተለያዩ ነጥቦች ላይ እሱ ጽንፈኛ እንደሆነና እሷ እንዳልሆነች ማሳየት፣ ያንንም በመጠኑ ያሳየች ይመስለኛል። ሌላው ደግሞ ትልቁ ኢሹ ኢሚግሬሽን ነው። ትራምፕ የሚለው እዚህ ሀገር ያሉት ከ11 ሚሊዮን በላይ ኢሚግራንት ይዤ ሪፖርት አደርጋለሁ ይላል። እሷ ደግሞ ያ መሆን የለባትም ትላለች። በአጠቃላይ የእሷ ነጥብ ሲጨመቅ ትራምፕ ያረጀ ያፈጀ ሀሳቡን ነው የምልህ፣ ትራምፕን ሰውየውን ሳይሆን እና እሱን ትተን ወደፊት እንሄድ ነው። የእሱ ደግሞ በዲሞክራቶች ስር ሀገሪቷ ተበላሸች፣ ኢሚግሬሽን ሰው ዝም ብሎ በሜክሲኮ በኩል ይገባል፣ ስለዚህ እሷ መቀየር አለባት ነው። ሶ በአጠቃላይ ስታይ ይሄ ነው ያለው።
በምሽቱ በተደጋጋሚ የባይደንን ስም ሲያነሱ ለነበሩ ትራምፕ ካማላ ሄሪስ ተከታዩ ምላሽ ሰጥተዋል።
Clearly, I am not Joe Biden, and I am certainly not Donald Trump.
በግልጽ እንደምታዩት እኔ ጆ ባይደን አይደለሁም። በእርግጥ ደግሞ ዶናልድ ትራምፕም አይደለሁም። ይዤ የቀረብኩት ለሀገራችን የሚበጅ የአዲስ ትውልድ አመራር ነው። ማድረግ በምንችለው ላይ እምነት ያለኝ የአሜሪካንን ሕዝብ የሚያናንቅ ሳይሆን ማድረግ በምንችለው ጉዳይ ላይ ያተኮረ መልካም እምነት ያለኝ ነኝ።
ወደ አሜሪካ የሚገቡ ህገወጥ ፍልሰተኞችን አስመልክቶ በባይደን አስተዳደር ላይ ተደጋጋሚ ትችቶችን የሰነዘሩ ትራምፕ ተከታዩን ሲሉም ተደምጠዋል።
They've destroyed the fabric of our country.
በሚሊዮን የሚቆጠሩ ሰዎችን አስገብተው የማህበረሰባችንን ድር እየበጣጠሱ ነው።
በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ከተነሳው ጥያቄ ጋር በተያያዘም ትራምፕ ማስረጃ ሳያቀርቡ ተከታዩን ክስ በካማላ ሄሪስ ላይ አሰምተዋል።
She hates Israel. At the same time, in her own way,
እስራኤልን ትጠላለች። በተመሳሳይም በራሷ መንገድ የአረቡን ማህበረሰብ ትጠላለች። አጠቃላይ ከቁጥጥር ውጭ መሆን የሚከተለው አረቦች፣ አይሁዶች፣ እስራኤል ትጠፋለች።
መኖሪያቸውን በዋሽንግተን ዲሲ አቅራቢያ በሚገኘው ሜሪላንድ ያደረጉትና የሪፐብሊካን ፓርቲው የረጅም ጊዜ ደጋፊ እንደሆኑ የሚናገሩት ላባን ስዩም ክርክሩን በተመለከተ አጠቃላይ ሀሳባቸውን አካፍለውናል።
ትናንትና ዲቤቱ በደንብ ቁጭ ብሎ ሰው ያየው ፌር ያልሆነ ዲቤት ነበረ። ለምን ሶስት ኤጌንስት ዋን ነበረ ማለት ነው። ሶስቱም ነው ከዳኖልድ ትራምፕ ዲቤት ሲያደርጉ የነበሩ ማለት ነው። አሜሪካኖች በብዛቱ አሁን የኢኮኖሚ የዋጋ ግብሸት እንዳልከው ይሄ ነው ኮር የሆነ ጥያቄዎች እና በዛ ደግሞ የኢሚግሬሽን ማለት ነው እና ትናንትና በደንብ አድርጎ እሷን መበርበር ነበረ። አቋማቸው ለምን እስካሁን ምንም አይነት አቋም አልታየባትም? ግን ትናንትና ዴዲን በደንብ አድርጎ ጥያቄዎቹ አልጠየቁም ማለት ነው። ከነ ጭራሹ ፋክት ቼክ ለሱ እያደረጉ ነበረ ማለት ነው ዳናልድ ትራምፕ። እና በሚገርም ሁኔታ ትናንትና ሀሳብ ይቀይራል ብሎ ያሰቡት ሰዎች ምንም ሀሳብ እንዳልተቀየረ ትናንትና ታይቷል ማለት ነው። ያው አሸናፊ በጠንካራ አሸናፊ የሆነ የወጣ ሰው የለም። ለምን? ይሄ ደግሞ ችግሩ ጥያቄዎቹ በደንብ አድርጎ እንደሚገባ ስላልጠየቁ ማለት ነው። ጋዜጠኞች አልመሰሉም ትናንትና፣ አክቲቪስት ነው የመሰሉ
ጋዜጠኞቹ። አንዳንድ በመሰረቱ አሁን እኔ ከእርስዎ ጋር ለመከራከር ሳይሆን አንዳንድ ጉዳዮች ግን ማስረጃና መሰረት ያሌላቸው ጉዳዮች ላይ ጋዜጠኞቹ በመሀል እየገቡ አንዳንድ ነገር ብለዋል። ግን እርስዎ ሁለቱ ጋዜጠኞችና ካማላ ሄሪስ ለሶስት ሆነው ነው ትራምፕን የገጠሙት ብለዋል። ለዚህ ማሳያው ምንድን ነው አቶ ላባን?
ፎር ኤግዛምፕል ይሄ የኢሚግራንት ኢሊጋል ኢሚግራንት በትናንሽ ከተማዎቹ መጥቶ የሚያደርጉት ያሉት ዳሜጅ እንደ ኤግዛምፕል ሲያነሱ ጋዜጠኛው ተነስቶ እኔም አናግሬ ነበረ ይሄ የምትሎ ያለኸው ስ እንደዚህ አላለኝም የከተማው ማናጀር አለ። ይሄ የጋዜጠኛ ስራ አልነበረም። ጋዜጠኛ መጠየቅ ነው ጥያቄው። መልስ ካገኘ በኋላ ሙቭ ማድረግ ነው የነበረበት። ግን ጋዜጠኛው ራሱ በራሱ ገባበት ማለት ነው። አሁን ካየህ ደግሞ በካማላ ሄሪስ የፕሮጀክት 2025 በሱ እኔ አባል አይደለሁም ብሎ ስንቴ ተናግሯል። እሷ የአኪዜሽን በሱ ላይ ስታደርግ ግን ገብቶ ያኔ አይ እንደዚህ እኳ ብሎ ነበረ እኳ አይደለሁም ብሎ ሪጀክት አድርጎታል አላለም። ስለዚህ የፌርነስ ጥያቄ ነው። ጋዜጠኛ ሲባል የጋዜጠኛ ስራ ምንድን ነው? ጥያቄ መጠየቅ ነው። መልስ ካላገኘው ደግሞ በዚህ ጥያቄ መልስ አላገኘው ብሎ ሙቮን የሚያደርገው እንጂ ራሱ በራሱ ኢንተርጀክት አድርጎ አይገባም በዚህ ጥያቄ። እና በጣም በሚገርም ሁኔታ ትናንትና ከዚህ ብር ሆነ የወጣው ኤቢሲ ኒውስ ነው። በብዛታችንም ኤቢሲ ትናንትና ለመጀመሪያ ጊዜ ከስንት ጊዜ በኋላ ነው ያየ ነው ግን ፕሩቭ አደረገ ለምን ኤቢሲ ሁላችንም ማየት እንዳቆምን ማለት ነው።
እንግዶቻችን አከራካሪ የአገሪቱ ጉዳዮችን በተመለከተ ሁለቱ ፕሬዝደንታዊ እጩዎች ባነሷቸው ጭብጦችም ላይ የየግላቸውን አስተያየት ሰንዝረዋል። በቅድሚያ ፕሮፌሰር ሞሐመድ ጣይሮን አድምጠን ወደ አቶ ላባን ስዩም እንሻገራለን።
በኢኮኖሚ የመጀመሪያው ጥያቄ ነበር ቫይስ ፕሬዚደንት ሄሪስ ኦፖርቹኒቲ ኢኮኖሚ የምትለዋል ነገር አመጣች። ሁሉም ሰው በዚህ ኢኮኖሚ ውስጥ ወደፊት ለመራመድ ኦፖርቹኒቲ አለው ቻንሱ አለው እና የሆነ ስፔሲፊክም አምጥታለች። $6,000 ቻይልድ ታክስ ክሬዲት ልጆች ያሉት ሰው የቀረጥ ቅናሽ ማለት ነው። $50,000 ደግሞ አዲስ ንግድ ለሚጀምሩ ሰዎች ታክስ ክሬዲት የታክስ ቅናሽ ይደረጋል ትላለች። እሱ ደግሞ አንደኛ ትልቁ የእሱ ነገር ይሄ ታሪፍና ቀረጥ እና ግብር ሰው ሁለቱ እንደምታውቀው ይለያያሉ። ቀረጥ ማለት ሴልስ ታክስ እንደማለት ነው። ግብር ያው ታክስ ነው በአጠቃላይ። ሶ እዛ ላይም ብዙ ልዩነት አላቸው ሁለቱ። ትራምፕ ብዙ እንትን ያለበት ታክስ ቀረጥ ቆርጣለሁ፣ አገር ውስጥ ቀረጥ ቀንሳለሁ፣ ከውጭ ለሚገባ ጋር ደግሞ ቀረጥ ጨምራለሁ የሚል ነው የሱ። የእሷ ደግሞ ትንሽ ለየት ይላል። አቦርሽን ላይ የእሷ አርጊመንት አንተነህ እነዚህ ወግ አጥባቂ ዳኞችን አምጥተህ ሱፕሪም ኮርት ላይ አድርገህ ሮ ቨርሰስ ዌድ እንዲቀየር ያደረግከው ነው እሷ የእሷ አርጊመንት። እሱ ደግሞ አንድ ልጅ በድሮ በሮ ቨርሰስ ዌድ ህግ በነበረበት ጊዜ በሰባት በስምንት በዘጠኝ ወሩ አንዳንድ ጊዜ ደግሞ ከተወለደ በኋላም ይገደላል እና ይሄንን ትደግፊያለሽ አሁንም የሚል አርጊመንት ነበር። አይ ቲንክ የእሷን አርጊመንት ብዙ ሴቶች የወደዱት ይመስለኛል። በኢሚግሬሽን እንዳልኩ ትልቁ ኢሹ ማስ ዲፖርቴሽን ነው። እሱ ከ11 ሚሊዮን በላይ ህገወጥ ሰዎች አሜሪካ ውስጥ ስላሉ እነሱን መልሳለሁ ይላል። እሷ ደግሞ በእሷ ዘመን ነው እንደዚህ እሷ ቫይስ ፕሬዚደንት በሆነችበት ዘመን ነው ብዙ ሰው በህገወጥ መንገድ አሜሪካ የገባው። ሁለቱም በዚህ በኩል ትንሽ በተለይ እሷ ፓሜላ ሃሪስ ቮነራብል ስለሆነች ብዙም ማውራት አልፈለገችም። ትራምፕ ሁሉም ጥያቄ ሲጠየቅ ወደ ኢሚግሬሽን መቀየር ይፈልግ ነበር፣ ብዙም የተሳካለት አይመስለኝም።
ትናንትና ልዳልኩ አትሊስት ለመጀመሪያ ጊዜ በተወሰነ ደረጃ ተጠየቀች ካማላ ሃሪስ እና በተወሰነ ደረጃ ጥሩ አድርጋ ወጥታለች። ትናንትና ሰርቫይቭ አድርጋለች ነው የሚባለው። ግን ይሄ ልምድ አይደለም። በየቀኑ መውጣት እና በየቀኑ ከህዝብ ጋር መገናኘት መለመድ የነበረበት ነገር እኛ እንደ ትልቅ ነገር ያየነው ነው ማለት ነው። ይሄ ነው ደግሞ የሚያሳዝነው ፓርት። አንድ ካንዲዴት ሰርቫይቭ ስላደረገ ብቻ በቃ በቂ ነው በሚብል ጥያቄ በጣም ይገርማል። የታክስ ፖሊሲ የእሷም እንደሆነ አናውቅም እስካሁን የኢኮኖሚ ፖሊሲ የእሷም እንደሆነ አናውቅም። በመጨረሻ ላይ ፕሬዚደንት ትራምፕ የጠየቃት ጥያቄ ትልቅ ጥያቄ ነው። ይሄ ሁሉ ምትይ ያለሹ ዩ ኬን ዱ ኢት ራይት ናው አለት። አሁን ማድረግ ምትችይው ስልጣኑ በእጅሽ ላይ ነው ያለው፣ ለምን አታረጊው? ለምንድን ነው እንደ ውጭ የሆነ ትራምፕ ማለት ነው። ትራምፕ ስልጣን የለውም አሁን፣ ትራምፕ ማድረግ አይችልም ብዙ ነገር። እሷ ግን ቫይስ ፕሬዚደንት ሆና ልክ እኩል ለሱ ሁና ነው ኮምፕሌን የምታደረጉ ያለችው። የኢኮኖሚ ጉዳይ ብለ ኢሚግሬሽን ብለ የቦርደር ክራይሲሱ ብለ የኢንፍሌሽኑ ብለ እና እነዚህ ሰዎች ደግሞ በስልጣን ላይ ያሉ ሰዎች ናቸው። 2 ዓመት ደግሞ ሙሉ ሴኔት እና ሙሉ ሀውስ በእጃቸው ላይ ነበረ ማለት ነው። ፕሬዚደንሲ፣ ሴኔት እና ሀውስ። እንዴት ነው አሁን ስልጣን እንደሌለ ሰው መጥተህ እኩል ይሄ ነገር እንደዚህ መሆን አለበት ማለት ልክ አይመጣም። እና እሱ ነው ያለው እሱ ትናንትና ለህዝቡ ሪማይንድ ያደረገው ማለት ነው። አሁን በብዛቱ ኦፍኮርስ በፖል ሄደ ስታይ ካማላ አሸነፈች፣ ቤት አደረገችው፣ አናደደችው ምናምን ያለችው የህዝቡ ፖልስ ስለማያውቁ ነው። ይሄ የዋሽንግተን ዲሲ እዚህ ጋር ያለው ባብል የሚባል አለ። እዚህ ዝም ብሎ እርስ በራሱ የሚነጋገር ማለት ነው። ህዝቡ እዛ ውጭ ያለው ግን በየቤቱ ሳፈር የሚያደርግ ያለው ዳቦ የተወደደበት፣ እንቁላል የተወደደበት፣ ግሮሰሪ ሄዶ ማን ቤተሰብ ነው አሁን ካስኮ ሄዶ እንደ በፊት ነው ሂሳቡ የሚል። ይሄ አሁን በካማላ ሃሪስ እና በጆ ባይደን ዘመን የተመጣ ማለት ነው። እና ጋስ ፕራይስስ አሁን እኳ ትንሽ ቀዝቀዝ እያሉ ነው። ግን ይሄን ሴ የማያይ ሰው እዚህ ሀገር የሌለ ሰው መሆን አለበት። በዚህ 4 ዓመት የዋጋ ግብሾቱ በጣም ወደ ላይ ብሎ እንደወጣ ያላየ ሰው እዚህ ሀገር የለም ማለት ነው። ሀብታም ይሁን ድሀ ይሁን ሁሉ ሰው አይቶታል። እና ትናንትና በክሎዚንጉ አርጊመንት ይህ ሁሉም ምድ ያለሹ አሁን እንሂድና ወደ ዋሽንግተን ዲሲ አሁን ጀምሪ አሁን አድርጊ እኔ ወደ ቤቴ ልሂድ አላት። ለእሱ መልስ አልነበረባትም። ምን ሽኬንዱ ወት ራይት ናው አሁን ማድረግ ትችላለች እሷ።
የክርክሩን ፍጻሜ ተከትሎ የአሜሪካና የተቀረው ዓለም ብዙሃን መገናኛዎች የሁለቱ እጩዎች የክርክር አፈጻጸምን በተመለከተ የየራሳቸውን ግምገማ አስቀምጠዋል። አንዱን ከሌላው በማወዳደርም ሲተነትኑ አምሽተዋል። እንግዶቻችን ፕሮፌሰር መሐመድ እና አቶ ላባን ስዩምም በየፊናቸው የሁለቱን እጩዎች የክርክር አፈጻጸም በተመለከተ የበኩላቸውን ግምገማ ይሰጡናል።
ሁለቱም በተለይ ፓመላ ሃሪስ በደንብ ተዘጋጅታበት የመጣች ይመስላል። የጥያቄ አመላለሷ ትራምፕን ደግሞ ጎትታ ወጥመድ ውስጥ አስገባችሁ። በዚህ በክራውድ ሳይዝ ትራምፕ እንደምታውቀው ይሄ የክራውድ ሳይድ በሱ ራሊ ላይ ምን ያህል ሰው ይገኛል የሚለው ነገር ለሱ በጣም ትልቅ ነገር ነው። ብዙ ሰው ደግሞ ይሄንን እንደ ኢሹ አድርጎ አያየውም። እና ትናንት ማታ እሷ ምንድን ነው ያለችው? ቤት አደረገችው ወጥመድ እዛ ቁጭ አርጋለት። ትራምፕ ራሊ ብትሄዱ ሰው ትሎ ሄዶ እሱ ሳይጨርስ ይሄዳል። ምን ብላ ስትናገር ሄዶ እዛ ውስጥ ገባላትና ስለ የራሊ ሳይዝ ማውራት ጀመረ። እና በጣም የሚያሳዝን ነው። እዛ ጋር መሄድ አልነበረበትም። ግን እንደዚህ አይነት ነገሮች ነበሩ። ትራምፕ ምሽቱን ያሳለፈው እሷ የምትለውን ነገር በመመለስ ነው። የእሱን አይዲያ የእሱን እይታ ሳይሆን ለእሷ መልስ ሲሰጥ ነው ምሽቱን አንድ ሰዓት ተኩል ያሳለፈው። እሷ ደግሞ በደንብ ተዘጋጅታ ስለመጣች ራሷን አንደኛ ከባይደን ነጥላ እኔ ራሴን የቻልኩ የራሴ እይታ ያለኝ ሰው ነኝ የሚለውን ሰውን ያሳመነች ይመስላል። ሶ አይ ቲንክ ትናንት ማታ እሷ አብዛኛው ሰው የተጠየቀው ይህንን ድቤት ያየ ሰው እሷ ናት ያሸነፈችው የሚል ግምገማ ነው ያለው። ግን አሸነፈች ማለት ምን ማለት ነው የሚለው በደንብ በጥንቃቄ መታየት የሚፈልግ ነገር ነው። አሜሪካ ውስጥ አሁን ስታይ እሷ አሸነፈች ምናምን በየሚዲያው ይነገራል። ያ ማለት እነዚህ ሰዎች ለእሷ ድምፅ ይሰጣሉ ማለት አይደለም። ጥንቃቄ ያስፈልገዋል። ግን አይ ቲንክ እሷ ሞመንተም ያገኘችበት ይመስለኛል። እሱ ደግሞ ራሱን በጥይት የመታ ይመስለኛል። አንደኛ ኦሃዮ ውስጥ ኢሚግራንቶች ከሄይቲ የመጡ ውሻና ድመት ይበላሉ፣ የሰውን ፔት ይበላሉ። ይሄ ደግሞ ውሸት መሆኑ የተረጋገጠ ወሬ ነው እና በሱ ደረጃ በአንድ የፕሬዚደንት እጩ በፊት ፕሬዚደንት የነበረ ሰው ይሄ መነሳቱ በጣም ያሳፍራል። አንደኛው ያ ነው። ሁለተኛው ደግሞ የእሷን ጥቁርነት አንስቶ ያወራል። ይሄ እነዚህ ነገሮችን ማንሳት አልነበረበትም። አንደኛ ዲስትራክሽን ነው። ሁለተኛ ደግሞ ለሱ የሚጠቅሙ ነገሮች አይደሉም። ግን ትራምፕ ነው እንግዲህ ይህን ሁሉ አንስቶ ተናግሯል። አይ ቲንክ ራሱን የጎዳ ይመስለኛል። የእሱ አማካሪዎች ይሄን ነገር ሳይነግሩት ቀርቶ አይመስለኝም። ትራምፕ ነው ይህ ራሱን ሆኖ ነው የመጣው። አይንክ ራሱን የጎዳ ይመስለኛል።
ትናንትና በጣም ቆንጆ ማታ ነበረ። ያው ለሀምሳ ቀን ያልተናገረችው ካማላ ሃሪስ ትናንትና አትሊስት በተወሰነ ደረጃ እንድንሰማት ሆነናል። እና የሰማነው ደግሞ ጥሩ ነገር እንዳልነበረ ሁሉ ሰው አይቶታል ማለት ነው። ስለዚህ ኢንጀነራል ሁለቱም ካንዲዴት ሁለቱም ሰውየው በጥሩ ሁኔታ የየራሳቸው ኬስ አስቀምጧል ማለት ነው።
ሁለቱ እጩዎች ከዋናው ምርጫ በፊት ሌላ ተጨማሪ ክርክር የማያደርጉ ከሆነ ማንን እንደሚመርጡ ያልወሰኑ አሜሪካውያንን የመሳብ ዕድላቸው የትላንት ምሽቱ ብቻ ይመስላል። ሁለቱ እጩዎች በሕዝብ አስተያየት መለኪያ ተቀራራቢ ድምፅ እንዳላቸው ይነገራል። ይህም ጥቅምት 26 ቀን 2017 ዓ ም የሚደረገውን የአሜሪካ ፕሬዝደንታዊ ምርጫ ልብ አንጠልጣይና በጉጉትም የሚጠበቅ ያደርገዋል። አንዳንዶች በተስፋ ሌሎች ደግሞ በስጋት። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ።
እንግዶ ወልዴን ለቀደመው ዘገባ በእጅጉ አመሰግናለሁ። ዝግጅታችንን ከማጠናቀቃችን በፊት አንድ ማስታወሻ አለን። የመስከረም 11ዱ የአሸባሪዎች ጥቃት 23ኛ ዓመት በዛሬው ዕለት በተለያዩ መንገዶች እየታሰበ ይገኛል። በኒውዮርክ እና በፔንሳልቬኒያ እንዲሁም ዋሽንግተን ዲሲ በደረሱት የመስከረም 11ዱ የአሸባሪ ጥቃቶች የ90 ሀገራት ተወላጅነት ያላቸው ጠቅላላ ቁጥራቸው 2977 የሚደርሱ ሰዎችን ሲገደሉ ከነኚህ ውስጥ 2753ቱ በኒውዮርኩ ሰማይ ጠቀስ መንትያዎች ሕንፃ በደረሰው ጥቃት፣ 184ቱ በዩናይትድ ስቴትስ የመከላከያ ሚኒስቴር ሕንፃ እንዲሁም 40ው በፔንሳልቬኒያ በተከሰቱ በረራዎች ቁጥር 93 አውሮፕላን ውስጥ ተሳፍረው የነበሩ ናቸው። አሜሪካውያን በዛሬው ዕለት በተለያዩ ዝግጅቶች ይህንን ቀን እየዘከሩ ሲሆን ኒውዮርክ ላይ ፕሬዚደንት ባይደን፣ ምክትላቸው ካማላ ሃሪስና የሪፐብሊካኑ ፓርቲ እጩ ተወዳዳሪ ዶናልድ ትራምፕ የተገኙበት ልዩ ማስታወሻ መሰናዶም ተደርጎ ነበረ። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ንጉሡ ታምሬ፣ ዋና አዘጋጃችን አሉላ ከበደ፣ እንዲሁም የማኅበራዊ ድረገጽ ዋና አቀናባሪያችን ደግሞ አበባየው ገበያው ናት። መልካም ምሽት ይሁንላችሁ።